قدم تبلو عند تنقرن زاري يمن جمرو عديس تمرت منفساوي ست اوتا يميلنو اكزيابي هيري هنن جزي اندي باركلن عنقت وچاچن انزك عدرغن نسألي علن املاكاچن هوي نامسكن هالن زارين بهيوت اندن نور الدلن سلستهن بزو مسغانا ودانت اناك اربالن عبيتو بتليا يمنجد يباركن نو يالهو املاكاچن هوي تمسكن اندانت يال مانم يلم بجعل ماوست بدكاموست بهازنوست ببشتاوست በማንኛውም ሁኔታ ውስጥ ሁሉ ከኛ ጋራ ያለ ጌታ ክብር ለአንተ ይሁን አሁንም ደግሞ ከቅዱስ ቃል አስተምረን በእውነት ያላንተ ምንም ማድረግ አንችልምና አቤቱ እንደ ቃል ያለውን ነገር እግዚአብሔር ሆይ ስንነጋገር አንተ እንድትረዳን አንተ እንድታግዘን ሁለንተናችንን አሳልፈን ላንተ እንሰጣለን ከኛ ጋራም ስላለ ተመስገን በኢየሱስ ክርስቶስ ስም አሜን ቀደም ብዬ እንደተናገርኩት ባጭሩ ነው ዛሬ የመጀመሪያውን ክፍል የምንመለከተው የእግዚአብሔርን ቃል መጽሐፍ ቅዱስን سنመለከት በሁለቱም ኪዳኖች መካከል በዋናነት የተጻፈ ትኩረት የተሰጠው ነገር ምንድነው ብለን بنጠየቅ አንደኛው የመንፈሳዊ ስጦታ ጉዳይ እንደሆነ የእግዚአብሔር ቃል ይነግረናል። መጽሐፍ ቅዱስ በሁለት ሁኔታ ቢከፈልም ሁለቱም ግን ከእግዚአብሔር ዘንድ የሆኑ ኪዳን ያላቸው ለዘላለም በመድር ላይ በመንኖርበት ሰዓት የምንጠቀምበት ዋነኛው መሰረታችን እንደሆነ መጽሐፍ ቅዱስ ይነግረናል። በዕብራውያን ምዕራፍ 4 ቁጥር 12 ላይ ሄደን በመንመለከትበት ሰዓት መንፈሳዊ ስጦታ እውን ሊሆን የሚችለው በግልና በጋራ ለቤተ ክርስቲያንም የሚጠቅመው ምን ስናደርግ ነው? የእግዚአብሔር ቃልን መጀመሪያ ስናደርግ ነው። የእግዚአብሔር ቃል የሌለበት መንፈሳዊ ነገር ሊኖር አይችልም። የሚገርማችሁ ዛሬ በጣም ብዙ የሆኑ ሰዎች የእግዚአብሔር ቃል አያስፈልገንም ብለው ሌላ የራሳቸውን ነገር ይዘው የሚሮጡ የሚጮሁ ራሳቸውን ለመጥቀምና ራሳቸውን ለማሳየት ቀና ደፋ የሚሉ ብዙ ሰዎች አሉ። ይሄንን ጉዳይ ከኔ በላይ እዚ ያላችሁት የበለጠ ታውቃላችሁ ብዬ አምናለሁኝ። መንፈሳዊ ስጦታ በሚባልበት ሰዓት የመንፈሳዊ ስጦታ መሰረቱ የእግዚአብሔር ቃል ነው። ጌታችን ኢየሱስ ክርስቶስ ወደ ምድር በመጣበት ጊዜ ካደረጋቸው ነገሮች በብዛት መንፈሳዊ የሆኑ ከዚህ ቀደም ያልታወቁና ያልታሰቡ አስገራሚና አስደናቂ የሆነ ጉዳዮችን ያደርግ እንደነበረ ሰዎች ይፈወሱ ነበር የሞቱ ሰዎች ይነሱ ነበር ሆኖም ግን ኢየሱስ ክርስቶስ ይሰጥ የነበረው ዋና ለሆነው ለእግዚአብሔር ቃል ነበረ። በዚህ በዕብራውያን መጽሐፍ ላይ የዕብራዊ ጸሐፊ ሲናገር የመንፈሳዊ ስጦታ ዋነኛው ጉዳይ የእግዚአብሔር ቃል እንደሆነ ይናገራል። እነዚህ ሰዎች በነበሩበት ጊዜ ወደ ተለያየ ቦታ እየሄዱ ክርስቶስ ያደረገውን ነገር በሚያደርጉበት ሰዓት መሰረታቸው ቃሉ እንደነበረ ይናገራል። ከእግዚአብሔር ቃል ጋር ሳይያያዙ የእግዚአብሔርን ቃል ሳያከብሩ የእግዚአብሔርን ቃል ሳይቀበሉ ያደረጉት ምንም አይነት ነገር የለም። ስለዚህ ቃል ሲናገር ይሄ መጽሐፍ የእግዚአብሔር ቃል ሕያው ነው ደግሞም የሚሰራ ነው ብሎ ይናገራል። የእግዚአብሔር ቃል ሕያው ነው ብሎ በሚናገርበት ሰዓት በዘመን የማይለወጥ ነገር ነው ማለት ነው። ድሮ የምንለብሰው ልብስና አሁን የምንለብሰው ልብስ በጣም የተለያየ ነው። ድሮ የምለብሰው ልብስ ይዤ እዚህ ቦታ ብቀመጥ እና ምናልባት ሁላችሁም ምን ሆኖ ነው ታሟል ወይ ወይንስ የሚለብሰው ነገር አጥቶ ነው ወይ እና እንደገናም ደግሞ መታችሁም ምን ነካ እንደዚህ አይነት ነገር ታደርጋለህ ብላችሁ ልትቆጡም ትችላላችሁ። የእግዚአብሔር ቃል ብቻ ነው ሁሉ ጊዜ ያው የሚሆነው፣ ሁሉ ጊዜ ያው ነው። ስልጣኔ ቢኖርም ባይኖርም በማንኛውም ዘመንና ሁኔታ ውስጥ የእግዚአብሔር ቃል የሚሰራ ነው ብሎ ይናገራል። ይሄንን የእግዚአብሔርን ቃል የሚሰራውን የእግዚአብሔርን ቃል ሳንይዝ የምናደርጋቸው ነገሮች ሁሉ በአየር ላይ የሚበተኑ ናቸው። ለእግዚአብሔር ክብር አይሆንም፣ ለሰዎችም ደግሞ ጥቅም የሚሆን ነገር አይደለም። ወገኖቼ ማንኛውንም ሰው ለአንድ ጊዜ ልናታልለው እንችል ይሆናል፣ ለአንድ ጊዜ። ከዛ በኋላ ግን የማይሆን ነገር ነው የሚሆነው። ስለዚህ እንደገና ሌላ ነገር ደግሞ የሚፈጥሩ የራሳቸው የሆነውን ነገር የሚያደርጉ በቤተ ክርስቲያን ውስጥ አለን የሚሉ የተለያዩ ከቃሉ የራቁ ሰዎች ምን እያደረጉ ነው? እውነትን እየካዱ ያሉበት ዘመን ውስጥ ነው ያለ ነው። ማን ይናገር? ምክንያቱም ሁላችንም ራሳችንን መጠበቅ እንፈልጋለን። የእግዚአብሔርን ቃል ተናግረን ብንሞት ክብር ነው። የእግዚአብሔርን ቃል ግን ሸቃቅጠን ተመሳስለን ለመኖር የምንፈልግ ከሆነ ያ በጣም ጉዳት ነው፣ ለብዙ ሰዎችም ደግሞ ችግርና ጥፋት ውስጥ እንዲገቡ ምክንያት ነው የምንሆነው። የእግዚአብሔርን ቃል በመናገር በሰማይ እንሸለማለን እንጂ በእውነት ምንም የሚቀርብን ነገር የለም። መሞት ነው፣ ማንም ይሞታል። መጠላት ነው፣ ማንም ይጠላል። መገፋት ነው፣ ማንኛውም ሰው የሚያገኘው ነገር ነው። ግን ከጌታ የምናገኘውን ነገር ለማግኘት እውነት የሆነውን ነገር መናገር ያስፈልገናል ብለው የእግዚአብሔር ቃል የሚሰራ ነው አለ። እንደገና በሁለተኛ ደረጃ ላይ ይሄንን ነገር ሲናገር በሁለት በኩል የተሳለ ሰይፍ እንደሆነ ይናገራል። ስለታም ነው ይላል። ወደ ጌታ ከመምጣታችን በፊት የተለያዩ ድካሞችና ችግሮች ነበሩብን፣ መንፈሳዊ ችግሮች። እኔ ነበሩብኝ። በልጅነትም እንኳን ወደ ቤተ ክርስቲያን ብሄድ ግን ብዙ ችግሮች ነበሩብኝ። የተለያዩ በሽታዎች የኖረን የተለያየ ለሰው ልናስረዳው የማንችላቸው ሸክሞች ነበረን ግን ይሄንን ነገር ከኛ የቆረጠልን የእግዚአብሔር ቃል ነው መንፈሳዊ ስጦታን በመናስብበት ሰዓት ደግሜ ደጋግሜ እናገራለሁ ቀድሚያ የምንሰጠው ባንድራችን የሚታየው የመጀመሪያው ነገር የእግዚአብሔር ቃል መሆን አለበት የኔን ታሪክ መናገር አይደለም የሚያስፈልገው ለሰዎች አዎ ምስክርነት ጥሩ ነው ግን የኔ ምስክርነት ሰዎችን ያጽናናቸዋል እንጂ እነሱ ባልተቀበሉት ቃል የኛ ምስክርነት ምንም ሊያደርግላቸው አይችልም ለብዙ ጊዜ ለሰዎች መስከረን ያልተቀበሉ ሰዎች አሉ እየጋበዝናቸው ቤታችን እየወሰድን በጣም ክትትል እያደረግን ግን ፈቃደኛ ያልሆኑ ብዙዎች አሉ የእግዚአብሔር ቃል ግን ከኛ የበለጠ ነው ብዙ ትልቅ ነገር ማድረግ ይችላል ብሎ ይናገራል በውጭና በውስጥ ያለው ነገር ያነጻል ሰውን በብዙ አይነት ሁኔታ እየከፋፈሉ የህክምና አዋቂዎች ይናገራሉ እንደዚሁም ደግሞ የእግዚአብሔርን ቃል በደንብ ያጠኑ ሰዎችም ደግሞ እንደዚሁ መጽሐፍ ቅዱስ የሚለው እንደዚህ ነው ብለው ይናገራሉ ቢሆንም በውጭና በውስጥ ያለውን ጉዳይ ሁሉ ማንጻት የሚችል ነው የእግዚአብሔር ቃል የማንንም ውስጥ ሊፈውስ የሚችል ሊያስተካክል የሚችል ማንም ሰው የለም ከተዳር ጓደኞቻችን የበለጠ ለኛ ቅርብ የሆኑ ሰዎች የሉም እነሱም እንኳን ያን ነገር ማድረግ አይችሉም ማድረግ የሚችለው የእግዚአብሔር ቃል ብቻ እንደሆነ ይናገራል ይሄ የእግዚአብሔር ቃል በብዙ ስጦታዎች በብዙ ጸጋዎች የተሞላ ነው ብሎ ይናገራል አንደኛ መለኮታዊ ነው ይላል አንዳንድ ሰዎች ምን ይሉ ነበር ሪቫይቫሉ በኢትዮጵያ በተነሳበት ጊዜ በሐዋርያው ዳንኤል አማካኝነት በዛን ጊዜ በጣም በቅርብ ሆኜ ከበስተኋላ ጸሎት ከሚያደርጉ ወደ ጌታ የመጡትን ደግሞ ከሚቀበሉ እንደዚሁም ደግሞ የመዝሙር መጽሐፍ ለሚመጡ ሰዎች ከሚሰጡት ሰዎች መካከል አንደኛው እኔም ነበርኩኝ በጣም 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 የተለየ አይነት ነገር ነበር እነቱን ለመናገር ያህል በዚያን ጊዜ የነበረው ያ ሞገስ ባሁኑ ጊዜ እየታየ አይደለም የራስ ነገር የለውም ራስን ለመጥቀም የሚነገር ነገር አይደለም በእግዚአብሔር ቃል ላይ የተመሰረተ ነበር የድሮውን መሰረተ ክርስቶስ የምታውቁ ሰዎች ገና ከስፋልቱ ቤተ ክርስቲያን ወዳለው ቦታ ሲሄዱ ነበር ሰዎች የሚጮሁት ከአራት ሰዓት ጀምሮ የሚደረገውን ነገር እስከ ምሽቱ 3 ሰዓትና 4 ሰዓት ድረስ የተወሰነን ሰዎች እነዛ በብዙ ቁጥር ያሉትን በክፉ የተያዙትን ሰዎች እናገለግላቸው ነበር መለኮታዊ ነው እኔ መቼም ዛሬም ወጣት ነኝ ብዬ አስባለሁኝ እድሜ አይታወቅም እንጂ በዚያን ጊዜ እንደዚህ አይነት ነገር ለማድረግ የሚያበቃ እድሜ እንኳን አልነበረንም ነበር to be honest በጣም በጣም ወጣቶች ነበርን ምናልባት ትልቅ ብለን የምንጠራው ያንን የጸሎት ህብረት ከሚመሩት መካከል መስፍን የሚባል ወንድም እሱ ነው ምናልባት ወደ 25 አመት እንደዛ አካባቢ ያለ ሌሎቻችን ግን ከዛ በታች ነን ግን የነበረው ሞገስ የነበረው መልካም ነገር ወገኖቼ የዱሮውን ብቻ ለማወደስ ሳይሆን ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው ዛሬም የምናደርገው ነገር መሆን አለበት ያለፈ ነገር ነው ብለን ብቻ የምንጠብቀው ነገር አይደለም ይህ መንፈሳዊ ስጦታ በተሰሎንቄ ምዕራፍ 5 ላይ ቁጥር 20 እና 21 ላይ ምን ብሎ ይናገራል በጣም ታላቅ የሆነ ማስጠንቀቂያ ይናገራል መንፈስን አትናቁ ሁሉን ፈትኑ መልካሙንም ያዙ ከማንኛውም አይነት ክፉ ከሆነ ነገር ራቁ ብሎ ይናገራል እዚህ ክፍል ላይ በጣም ትኩረት መስጠት የምፈልገው ነገር መንፈስን አትናቁ የሚለው ነገር ነው መንፈስን ምን አታድርጉ አትናቁ ዛሬ ብዙ ሰዎች በማያውቁት ነገር ስላሉት አንዳንድ ነገሮች የማይሆን ነገር የሚናገሩ ሰዎች አሉ ማረም እና መተቸት ሁለቱ የተለያዩ ጉዳዮች ናቸው ማረም እንችላለን እርማት መስጠት እንችላለን ይሄ እንደ እግዚአብሔር ቃል ልክ አይደለም ማለት እንችላለን ይሄንን ግን በምንልበት ሰዓት ሰዎችን በመናቅ አይደለም ካሉበት ከተበላሸው ነገር እንዲወጡ መንፈስን አትናቁ ይላል ጊዜ መስጠት ያስፈልገናል ይሄ ነገር ምንድነው ብለን ከእግዚአብሔር ቃል ጋራ ማስተያየት ያስፈልገናል የሰዎችን ስም ከማጥፋት በፊት የእግዚአብሔር ቃል ምንድነው የሚለው እንደ እግዚአብሔር ቃል ትክክለኛ ካልሆኑ የዚያን ጊዜ ማድረግ የሚገባን ትልቁ ነገር ማማከር ነው ኮንፍሮንት ማድረግ አለብን ሰዎችን መናቅ ሳይሆን ባላሰቡት ሁኔታ ተሳስተው ይሆናልና ማን ነው የሚያቀናቸው እኛ በቤታችንና በውጭ በበቃ በግል ሆነን እምናማቸው ከሆነ ልንረዳቸው አንችልም አዎ አንዳንዶቹ በጣም ኃይለኞች ሊሆኑ ይችላሉ ሊማቱም የሚችሉ አይነት ሰዎች ናቸው እነሱም እንኳን ያንን ዱላ ባያነሱም የነሱ ጠባቂዎች የሚባሉ ዱላ የሚይዙ ሰዎች አሉ እና in the church ነው ታዲያ ወጭ ሳይሆን አገልጋይን እጠብቃለሁ ብለው አገልጋይን የሚጠብቀው መላእክቶች ናቸው ይገርመኛል እኔ በዛ በስደቱ ጊዜ ምን አይነት ድፍረት እንደነበረን እንዴት አይነት ከለላ እንደነበረን በጣም በጣም ያስገርመኛል ተመሳሳይ በሆነ መንገድ ደግሞ በሁሉም ላይ የሚደረግ ነው እኔ ቤት ሁለት ጊዜ የዚህ የቀበሌ ጠባቂ የሚባሉ ሁለት ጊዜ መጥተዋል የሚገርማችሁ ሁለት ጊዜ ሲመጡም እኔ ቤት ውስጥ ነበርኩኝ ምናልባት አንደኛውን በሩንም የከፈትኩላቸው እኔ እንደሆንኩ አስባለሁ እኔን ነው የሚፈልጉት ግን እኔን ይዘው መሄድ አልቻሉ እንደ ዛሬው እንኳን ጎላ ያልኩ ሰው አልነበረም በጣም አስደናቂና አስገራሚ የሆኑ በጣም ብዙ ልንናገራቸው የምንችላቸው ጉዳዮች አሉ። መናቅ አያስፈልግም። ወንድሜ ሲሳሳት ማቅናት ነው የሚያስፈልገኝ። ሳቀናው ግን ሊጎዳ ይችል ይሆናል። ለካይደለህም አንተ ሐሰተኛ ነህ የሚሉ አይነት ነገር ሲነገረው ሲነገራት አላረለም ሊያዝኑ ይችሉ ይሆናል። ግን በተለያየ አይነት መንገድ ሳንንቃቸው መንፈሱን ለማጥፋት ሳይሆን ትክክለኛ የሆነውን መንፈስ እንዲከተሉ ለማድረግ መላእክቶች ሳይሆኑ የሚያቀኗቸው እኛ ሰዎች እንደሆነን መጽሐፍ ቅዱስ ይነግረናል። በሁሉ ያለ ነቀፋ እንድንሆን ይጠበቅብናል። ይሄ ማለት ምንድነው? በሁሉ ያለ ነቀፋ እንድንሆን በእንደዚህ ተጠበቁ ብለው የሚናገረው መጽሐፍ ቅዱስ ያለ ነቀፋ እንድንሆን የሚያደርገን ተመካሪውም ሆነ መካሪውም ሆነ የእግዚአብሔርን ቃል ምን ስናደርግ ነው? መሰረት ስናደርግ ነው። ከዛ ውጪ የሆነ ነገር መነጋገር አያስፈልግም። ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ምን ብሎ ተናገረ? ወንድሞች ሆይ መንፈስን ሁሉ አትመኑ አለ። ይሄ በጣም ትልቅ ሐዋርያ ሆኖ ይያለ ለክርስቶስም በጣም ጠጋ ያለ ሰው ሆኖ ይያለ ምንድነው የሚለው? አብሮት ለሚያገለግለው ሰው መንፈስን ሁሉ አትመኑ ይላል። አትመኑ ሳናውቀው ሳናየው ሳንለማመደው በእግዚአብሔር ቃል ሳንፈትሸው ማመን አያስፈልገንም። ምክንያቱም ብዙ ጊዜ ሰዎች የሚሳሳቱት መሳሳታቸውን አውቀው ሳይሆን ሳያውቁ ነው ወደ እንደዛ አይነት ሁኔታ ውስጥ የሚገቡት። ለዚህ ነው መንፈስን ሁሉ አትመኑ ይላል። መንፈስን ሁሉ አትመኑ። ዲሰርን ማድረግ አለብን። ሁላችንም ይሄን ማድረግ እንችላለን። ለአገልጋዮች ብቻ የሚሰጥ አይደለም። ለተለዩ ሰዎች ብቻ የሚሰጥ አይደለም። ሁላችን ውስጥ የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ሊነግረን ይችላል። ከሰዎች ኢንፎርሜሽን መውሰድ አይገባንም። እናውቀዋለን። የእግዚአብሔር መንፈስ በእኛ ውስጥ አለ። የእግዚአብሔር መንፈስ ያስታውቀናል። ለዚህ ነው ይሄ አባታቸው ሲኒየር የሆነው ሰው የሚላቸው ነገር ከእግዚአብሔር ሆነው እንደሆነና እንዳልሆኑ መርምሩ ነው የሚለው። መርምሩ፣ መመርመር ያስፈልጋል። መርምሩ ምን አለበት? ጊዜ ብንሰጥ ያለውን ነገር ብንመረምር። እነሱ በነበሩበት ጊዜ ያለውን ነገር ሲናገር ብዙዎች ሐሰተኛ ነቢያት ወደ ዓለም ገብተዋል ብሎ ይናገራል። በጣም ብዙ የሆኑ ሐሰተኛ ነቢያት እንግዲህ በዛን ጊዜ የነበረው የሕዝብ ቁጥርና አሁን ደግሞ ባለንበት ጊዜ ያለውን ቁጥር እንግዲህ በንጽጽር እስቲ እንመልከተው። ብዙ ሐሰተኛ የሚለው ቃል ለአሁኑ ምናልባት ላይመጥን ይችል ይሆናል። በአገር ደረጃ በመንግስት ደረጃ ተቀባይነት ኖሮት እማይሆን ትክክለኛ ያልሆነ ነገር የሚያፈርስ ትዳርን የሚያፋርሱ ትዳር ልጆች ወልደው አያት ሆነው ያሉትን ሰዎች ነገ ለሚጠፋው ወገኖቼ ድንቅና ተአምራት የዘላለም ነገር አይደለም። በወቅቱ የሚደረግ ጉዳይ ነው። ዋነኛው ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ከእግዚአብሔር ቃል የሚበልጥ ነገር በጭራሽ የለም። ክርስቶስን ያማከለ መሆን አለበት። እኔነትን ያማከለ አይደለም። ክርስቶስ ነው ማዕከል መሆን የሚገባው። መግነን የሚገባው ክርስቶስ ነው። መታወቅ የሚገባው ክርስቶስ ነው። ይሄን ነገር ነው ይሄ በቅርቡ ከክርስቶስ ጋር አብሮ ያገለገለው ሐዋርያ በሚናገርበት ሰዓት የሁሉ ነገር ማዕከል ጌታችን ኢየሱስ ክርስቶስ መሆን እንዳለበት ይናገራል። ቲያትረኛ መሆን የለብንም። መንፈሳዊ ነገር ላይ ቲያትረኝነት አያስፈልግም። ለመዝናናት ካልሆነ በስተቀር በእግዚአብሔር ቃል ላይ እየቀለዱ የእግዚአብሔርን ክብር ለራሳቸው እያደረጉ ራሳቸውን ለመጥቀም የተለያየ ነገር ለሚያደርጉ በእውነት እንድናዝን ያስፈልጋል። ጠብቀኝ ነው። ይሄን የሚያደርጉ ትልልቅ ሰዎች ናቸው። ታውቃላችሁ፣ ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ በተለያየ አይነት ሁኔታ ምን ሆኗል? ተፈትኗል። በብዙ አይነት ሁኔታ ዛሬ የእግዚአብሔርን ቃል በትክክለኛ መንገድ ይዘን የእግዚአብሔርን ቃል እስከ መጨረሻ የኔ ነው ብለን ከያዝን ብንፈተን ክብር እንደሆነ ማሰብ አለብን። ኢየሱስም አምላኬ የደረሰው ዕጣ ለኔም ደረሰኝ ብለን በጣም የምንጽናናበት ነገር ነው። ደግሞ ልንነቀፍም እንችላለን። ምንም ነገር የሌለበት ጌታችን ኢየሱስ ክርስቶስ ከተነቀፈ እኛ ደግሞ ብዙ ነቀፋ ሊኖርብን ይችላል። ምን ሆነ ዛሬ ፓስተር ከረባቱን በደንብ አላስተካከለውም የሚል ሰው ሊኖር ይችላል። ጥሩ ነው። ሁሉ ጊዜ በደንብ ማስተካከል አልችል ይሆናል። ሌላም ነገር በዚህ በመንፈሳዊ ነገር ላይ ደግሞ የሚሆነው ነገር ክርስቶስን እያሰብን በዛ ልንጽናና እንችላለን። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ቁጥር 23 ላይ በሚናገርበት ሰዓት ስለ እግዚአብሔር ቃል ነው የሚናገረው። የጌታ ቃል የማይጠፋ ነው ይላል። የጌታ ቃል ዘላለማዊ ነው ይላል። የጌታ ቃል በወንጌል የተመሰከረላችሁ ይሄ ነው እያለ ይናገራል። በጴጥሮስ ሕይወት ውስጥ ትልልቅ የሆኑ መንፈሳዊ ፈውስ፣ የአካል ፈውስ፣ ሽባ የሆኑ ሌላ ማለረልም በቁጥር በጣም ብዙ የሆኑ መጽሐፍ ቅዱስ ሁሉን ነገር አልጻፈልንም። ምክንያቱም ቢጻፍ ይሄ ዓለም ወረቀት ቢሆን እንኳን አይበቃውም ተብሎ በመጽሐፍ ቅዱስ ላይ ተጽፏል። እዚህ ላይ የሚለው ምንድን ነው? እኛ የተወለድነው በቃሉ ነው ይላል። ይሄንን የመጀመሪያ ነገር ማድረግ አለብን። በሕያው ለዘላለም በሚኖር በእግዚአብሔር ቃል ነው ይላል። የጌታ ቃል የማይጠፋ ነው፣ ለዘላለም የሚኖር ነው። ስለዚህ ወደዚህ ነገር ፎከስ ማድረግ አለባችሁ እያለ ይነግራቸው ነበረ። የእግዚአብሔር ቃል የጸጋ ቃል ነው። ጸጋ የሚለውን ነገር ሁሉ ጊዜ ሰሰማ ጌታን አመሰግናለሁ በምኔ መጽደቅ ይችል ነበር ኃጢአቴ ብዙ ድካሜ ብዙ በጣም ብዙ ነገር ሊሳካ የማይቻል ሊሆን የማይቻል የህይወት ጉዳይ እዚህ መጽሐፍ ላይ በሚናገርበት ሰዓት ሐዋርያት መጽሐፍ ላይ ለጸጋው ቃል እየመሰከሩ ገልጠውም እየተነጋገሩ የጌታን ቃል የእግዚአብሔርን ቃል ትተን ማዕድን ማገልገል አይገባንም ይላሉ ትኩረት ይሰጡ የነበረው ለእግዚአብሔር ቃል ነበር እኛ እንዴት ነን ቅድሚያ የምንሰጠው ለምንድን ነው ጠዋት ስንነሳ ትምህርት ቤታችን ነው ተዝም ይለን መስራ ቤታችን ነው የልጆቻችን ጉዳይ ነው የሀገርና የዓለም ጉዳይ ነው እዚ ላይ በሚናገርበት ሰዓት መጽሐፍ ቅዱስ ቅድሚያ ለእግዚአብሔር ቃል እንድንሰጥ ይሄንን ነገር ይናገራል በግልና በጋራ እንድንበዛ ጊዜን በመስጠት በቤታችንም ይሁን በቤተ ክርስቲያን በጣም ትኩረት መስጠት የሚገባን የመጀመሪያው ነገር ምንድነው ብንባል የእግዚአብሔር ቃል ነው የእግዚአብሔር ቃል ካለን ሌላ ሁሉ ነገር ይኖረናል ሌላ ሁሉ ነገር ይኖረናል ሁሉ ነገር ሌላ ሁሉ ነገር ይኖረናል እዚህ ቦታ ላይ ስለ ሐሜት አይደለም የምንነጋገረው ስለ እግዚአብሔር ቃል ነው ደግሞ በዓለም ሁሉ የታየና የታወቀ ነው የታወቀ ነው ታውቃላችሁ በእንደዚህ አይነት ሁኔታ ውስጥ ያሉ ወንድሞቻችን በሚያገለግሉበት ቦታ ላይ መጽሐፍ ቅዱስ እንደማይነበብ ታውቃላችሁ ቼክ አድርጉ አብዛኛው ቦታ ላይ የእግዚአብሔር ቃል አይነገርም ጥቂቶቹ እንደ መግቢያ አድርገው ይናገራሉ በአሜሪካና በአውሮፓ ያለውም እንደዚህ አይነት ልምምዶች ናቸው ምናልባት ከነሱ የመጣ ነገር ሊሆን ይችላል የለበሱትን ልብስ ወደ ተለያየ አገር እንደሚሰጡት እንደዚሁም ደግሞ የራሳቸውን ነገር እኔ በአይኔ ደጋግሜ አይቻለሁኝ ትምክት ቢያስፈልግ በአሜሪካን አገር ውስጥ እና ኦልሞስት ሁሉንም ስቴት አይቻለሁኝ የእግዚአብሔር ቃል የሚነገርበትን ቦታ ከአበሾቹ ቀጥዬ የማየት እድል ገጥሞኛል በጣም ትክክለኛ የሆኑ ሰዎች የእግዚአብሔርን ቃል የሚወዱ አሉ እንደዚሁም ደግሞ የእግዚአብሔር ቃል አያስፈልገንም ብለው መጽሐፍ ቅዱስን ከፑልፒት ላይ የወረወሩ ቄሶች ፓስተሮች ሬቨረንድ ተብለው የሚጠሩ ይሄን ነገር ሲያደርጉ አይቻል ያለፈ ነገር ነው ይላሉ ዛሬ ባለንበት ሁኔታ ውስጥ ነው መኖር ይላሉ ይሄንን ነገር ያደርጋሉ ለዚህ ነው የሐዋርያት ሥራ ላይ ክርስቶስን መሰረት አድርገው በእግዚአብሔር ጸጋ በሚያገለግሉበት ሰዓት እየበዙ ሄዱ ተብሎ ተጽፏል ጊዜን በመስጠት ለእግዚአብሔር ሥራ ንጹህ የሆነ ነገር ያደርጉ ነበር ተብሎ ተጽፏል ይሄንን እንዲያደርጉ የረዳቸው ደጋግሜ የምናገረው ጸሎትና የእግዚአብሔር ቃል ነው ከዚህ ውጭ ቤተክርስቲያን ምን ያስፈልጋታል ምንስ የበለጠ ነገር አለ አዎ የሚደረገውን ክፉ የሆነውን ነገር መጽሐፍ ቅዱሳዊ ያልሆነውን ነገር ስንናገር ሰዎች ሊጠሉን ይችሉ ይሆናል ያ አስደንግጠን መሞትም እኮ አንድ ጊዜ ነው በዱላም መመታትም ደግሞ አንድ ጊዜ ነው ግን ለዘላለም በእግዚአብሔር ፊት እንዳንጠየቅ ከእግዚአብሔር ጋራ ከመላእክቶች ጋራ ዘመናችን የተባረከ እንዲሆን ስራውን የምንሰራው ዛሬ ነው ይሄንን በዚህ መጨረሻ ላይ የምናገረው ነገር የመጀመሪያውን ዛሬ ጨርሰናል ምንድነው ዛሬም ቢሆን መንፈስ ቅዱስ ይሰራል ይሄንን የሚክድ ሰው ካለ እንደገና ጌታን መቀበል አለበት ግን የእግዚአብሔር ቃል አሁንም የሚሰራው ትክክለኛ በሆነ በሱ መንፈስ ነው እንጂ በእኛ ጉጉትና ምኞት የምናደርገው ነገር አይደለም እግዚአብሔር እንደዚህ አይነቱን የታውስ እንዲያስገባን እንፈልጋለን ነብይ እንድንሆን ሐዋርያ እንድንሆን ሌላውንም ነገር እንድንሆን እንፈልጋለን ወደ ጌታ እንጸልይ ጌታ ጋ ነው ያለው ፓስተሩ ጋ አይደለም ያለው ወንጌላዊ ዘገየ ጋ አይደለም ያለው ሽማግሌዎች ጋር አይደለም ያለው የእግዚአብሔር ቃል ውስጥ ነው ለእግዚአብሔር ቃል ቅድሚያ እንስጥ የእግዚአብሔርን ቃል እንወቅ የእግዚአብሔርን ቃል ለማወቅና ለመስማት በእግዚአብሔር ቃል ለመባረክ ነው የተሰበሰብ ነው የመጀመሪያው ጉዳይ ይሄ ነው ሌሎቹ ግን ዋና ነገር አይደሉም ለጊዜው የምንጠቀምባቸው ጉዳዮች ናቸው የእግዚአብሔር ቃል ግን ዘላለማዊ ነው እግዚአብሔር የሰማነውን ቃል ይባርክልን ሁላችንም በአንድ ላይ ተነስተን ባርኮትን እንወስድና ወደ ሌላው ጉዳያችን እንሄዳለን